Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የማክሰኞ የካቲት 9 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። በደሴና በሌሎች አማራ ክልል ከተሞች ጠቅላይ ሚኒስትር አብይ አህመድን በመደገፍ ሰልፎች ተካሄዱ። በመንግስት ኩባንያዎች ብቃት የጎደላቸው አገልግሎቶች ምክንያት በሀገሪቱ ግጭቶች ሊከሰቱ እንደሚችሉ የሰላም ሚኒስቴር ያቀረበው ጥናት ማመላከቱ ታወቀ፣ የሚሉትና ሌሎችም ቅንብሮች አሉን።
የሚፎካከሩን ፓርቲዎች ከወዲሁ ምርጫ ማሸነፍ ተስፋ የለውም፣ ከምርጫ መውጣት ይሻላል ብለው የሚያስቡ ይኖራሉ። ለእነሱ ያለኝ ምክር በምርጫ መወዳደር እና ሀሳባቸውን መሸጥ ይሻላል። ምክንያቱም እንደ ከዚህ ቀደሙ አይነት ምርጫ የማድረግ ፍላጎት መንግስትም ብልጽግናም ስለሌለው።
የብልጽግና ፓርቲ መሪ ዶክተር አብይ አህመድ ናቸው። በፓርቲያቸው የምርጫ መግለጫ ማሳወቂያ ስነ ስርዓት ላይ ከተናገሩት የተቀነጨበ ነው። የኢዜማንና የኦፌኮ መሪዎችንም አነጋግረናል። የምርጫ ቦርድ ሊቀመንበርን መልእክትም ያካተተ ዘገባ በአብይ ርዕስ ይዘናል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አለን ሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል።
ናስተለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ታሪካዊ ነው በተባለ እርምጃ የዓለም የንግድ ድርጅት WTO የመጀመሪያዋን ሴትና የመጀመሪያዋን አፍሪካዊ መሪው አድርጎ መርጧል። ሊሳ ሽላይን ከጂኒቫ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
ናይጄሪያዊቱ የምጣኔ ሀብት ባለሙያ ንጎዚ ኦኮንጆ ኢዌላ ለዓለም የንግድ ድርጅት ዲሬክተር ጀነራል ሆነው የተመረጡበትን ውሳኔ ፈርቀዳጅ ሲሉ አወድሰውታል። ድርጅቱ የሚመራባቸውን ደንቦች ለ21ኛው ክፍለ ዘመን የሚመጥኑ ለማድረግ የተሐድሶ ማሻሻያዎችን ተግባራዊ ለማድረግና ድርጅቱን ለማዘመን በእጅጉ መጓጓታቸውን ለጠቅላላ ጉባኤው ነግረዋል።
I'm grateful for the trust you have in me, not just as a woman and an African, but also in my knowledge.
በሴትነቴና በአፍሪካዊነቴ ብቻ ሳይሆን በእውቀቴና በተሞክሮዬ ጭምር በእኔ ላይ ላሳደራችሁት አመኔታ በእጅጉ አመሰግናለሁ። በተጨማሪም አንዳንዶቻችሁ ድርጅቱ ራሱን ለመጪው ጊዜ በብቃት ማዘጋጀት ይቻለው ዘንድ የምንወስዳቸው መጠነ ሰፊ ማሻሻያዎች የሚጠይቁትን ብርታት፣ ቁርጠኝነትና ጥልቅ ስሜት አስመልክቶ አብረን ስለምንሰራው ስራ ለሰጣችሁኝ አስተያየትም አመሰግናለሁ።
የዓለሙን የንግድ ድርጅት የገጠሙት ፈተናዎች በርከት ያሉ፣ የተለየ ጥንቃቄና ጥበብ የሚሹ ናቸው ያሉት ኦኮንጆ ኢዌላ የማይታለፉ ግን አይደሉም ብለዋል። ቀድሚያ ትኩረት ሰጥተው ሊሰሩበት የሚፈልጉት ቁልፍ ጉዳይ ኮቪድ-19ን የሚመለከትና ድርጅታቸው በአስቸኳይ ለሚፈልጉት መፍትሄዎች እንደምን ሊያበረክት እንደሚችል ማጤን መሆኑንም ገልጠዋል። የኮቪድ-19 ክትባቶች ለድሃ ሀገሮች መድረስ ይችሉ ዘንድ WTO ከዓለም አቀፉ ፕሮግራም ኮቫክስና እንዲሁም ከሌሎች ድርጅቶች ጋር መስራት አለበት ብለዋል።
We also encourage finding what I call a third way in which vaccines can be manufactured.
ከአይምራይ ንብረት መብቶች ጋር የተቆራኙትን ምርምርና ፈጠራን በማያዳክም መልኩ ክትባቶች በበርካታ የተለያዩ ሀገራቶች ሊመረቱ የሚችሉበትን ሶስተኛውን መንገድ የሚለውን ዘዴም እንዲሁ እናበረታታለን። የስራችን ሁኔታ ይህን ይመስላል።
ኦኮንጆ ኢዌላ የዓለሙን ንግድ ድርጅት እንዲመሩ ከተመረጡ ወራት ቢቆጠሩም የቀድሞው ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሌሎች በርካቶች የተስማሙበትን ውሳኔ አልደግፍም በማለታቸው ተጓቶ መቆየቱ ይታወቃል። ይሁንና የአዲሱ ዩናይትድ ስቴትስ ፕሬዝዳንት ባይደን አስተዳደር ያን ተቃውሞ ውድቅ ማድረጉ ለኦኮንጆ ኢዌላ የዓለሙን ንግድ ድርጅት መሪነት በሩን ከፍቶላቸዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ወረርሽኝ ዜና ስንሸጋገር በኢትዮጵያ እስከ ትናንት ሰኞ ድረስ በነበረው በጤና ጥበቃ ሚኒስቴር ዕለታዊ መረጃ መሰረት በጠቅላላው የኮሮና ቫይረስ ምርመራ የተደረገላቸው ሰዎች ቁጥር 2,051,853 ደርሷል። አጠቃላዩ የተረጋገጠው የቫይረሱ ተያዦች ቁጥር 147,825 ሲሆን 128,946ቱ ያገገሙ ናቸው። በበሽታው ሳቢያ ሕይወታቸው ያለፈው ሰዎች በጠቅላላው 2,209 መድረሱን የሚኒስቴሩ መረጃ ያመለክታል። ትናንት ከተመረመሩ 5000 ሰዎች ውስጥ 733 ሰዎች ለቫይረሱ የተጋለጡ ሆነው መገኘታቸውንና ከመካከላቸው 602ቱ አዲስ አበባ ውስጥ የተገኙ መሆናቸውን መረጃው ይጠቁማል። በትናንትናው ዕለት 11 ሰዎች በአዲስ አበባ እንዲሁም በሌሎች አካባቢዎች በአጠቃላይ የ15 ሰዎች ሕይወት እንዳለፈም የጤና ሚኒስቴሩ መረጃ አመልክቷል። ወደ ሶማሊያ ስንሸጋገር ሶማሊያ ውስጥ ኮቪድ-19 ወረርሽኝ ለሁለተኛ ጊዜ በስፋት እየተሰራጨ መሆኑን የሀገሪቱ የጤና ባለስልጣናት ይፋ አድርገዋል። ለወረርሽኙ በብዛት መዛመት ከውጪ ሰዎች እየገቡ መሆናቸውና ህዝባዊ ስብሰባዎች እየተካሄዱ መሆኑ ምክንያት እንደሆነ ነው የሚናገሩት። የሶማሊያ የጤናና የማህበራዊ ደህንነት ሚኒስትሯ ዶክተር ፎዚያ አቢካር ሲናገሩ የኮሮና ቫይረስ ተጋላጮች ቁጥር ካለፈው ጥር ወር ከነበረው ጋር ሲነጻጸር በዚህ በየካቲት ወር በ52% እንደጨመረ አስታውቀዋል። ህዝቡ ያፍና አፍንጫ መሸፈኛ እንዲጠቀም እንዲሁም ከመሰባሰብ እንዲቆጠብ መክረዋል። የኮቪድ-19 ህሙማን የሚታከሙበት ዋናው ሆስፒታል የሆነው የደማርቲኒ ሆስፒታል ዳይሬክተር ዶክተር አብድራዚክ ዩሱፍ ለቪኦኤ የሶማሊኛ ክፍል በሰጡት ቃል ባለፉት 2 ሳምንታት በኮቪድ-19 ምክንያት ሆስፒታል የሚገቡ በቫይረሱ የሚያዙና በበሽታው ምክንያት ህይወታቸው የሚያልፈው ሰዎች ቁጥር እየጨመረ እንደመጣ አመልክተዋል። አምና አሉ የሆስፒታሉ ዳይሬክተር ሲያነጻጽሩ አምና ወረርሽኙ ከጀመረበት ከመጋቢት ወር ጀምሮ በአመቱ በጠቅላላ በኮቪድ ምክንያት ህይወታቸውን ያጡ ሰዎች ቁጥር 120 ነበር። ዘንድሮ ደግሞ አዲሱ አመት ከገባ ገና 2 ወር ሳይሞላው 30 ሰው ሞቷል ብለዋል። የሀገሪቱ ባለስልጣናት እንደሚናገሩት ቫይረሱ በብዛት እየተዛመተ ያለው ከውጭ ሀገር በሚገቡ ተጓዦችና የምርጫ ወቅት እንደመሆኑ የፖለቲካ ስብሰባዎች እየተካሄዱ ስለሆነ ነው። ለማረጋገጥ አዳጋች ቢሆንም የምርጫ ወቅት እንደመሆኑ በአሁኑ ጊዜ በተለይ የእንቅስቃሴ እገዳ ላይ ካሉ ሀገሮች ብዙ ተጓዦች ገብተዋል ያሉት የሆስፒታሉ ዳይሬክተር ብሪታንያና ደቡብ አፍሪካ የተገኙት አዲሶቹ አይነቶች የኮሮና ቫይረስ ዝርያዎችም ሶማሊያ ደርሰው ሊሆን ይችላል ነው ያሉት። በሌላ ዜና ሰሜን ኮሪያ በዩናይትድ ስቴትስ የመድኃኒት ኩባንያ ፋይዘር ላይ የኮቪድ-19 ክትባቶች መረጃውን ለመስረቅ የቴክኖሎጂ ወይም የሳይበር ጥቃት መፈጸሟን የደቡብ ኮሪያ የደህንነት አገልግሎት አስታወቀ። የደቡብ ኮሪያ ብሔራዊ የደህንነት አገልግሎት ባለስልጣናት ዛሬ በዋና ከተማዋ በሶል ስለ ጉዳዩ ለሀገሪቱ ምክር ቤት አባላት በዝግ ስብሰባ ገለጻ እንዳደረጉ ተጠቁሟል። ፒዮንግያንግን በቅርብ ወራት ውስጥ በመድኃኒት ቀማሚ ኩባንያዎች ላይ የክትባት ስራ መረጃዎቻቸውን ለመስረቅ ጥቃት አድርሳለች ተብላ ስትወነጀል ይሄ ሁለተኛ ጊዜ መሆኑ ነው። ባለፈው ህዳር ማይክሮሶፍት ኩባንያ ባወጣው መግለጫ የሰሜን ኮሪያና የሩሲያ የመረጃ ሰርሳሪዎች ፋይዘርና አብሮት የሚሰራው የጀርመኑ ባዮንቴክን ጨምሮ የሰባት የታወቁ የመድኃኒት ኩባንያዎችን የመረጃ ቋት ሊሰብሩ እንደሞከሩ ማስታወቁ የሚዘነጋ አይደለም። የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገሬ አንድም የኮቪድ-19 ተያዥ የለባትም ሲሉ ከርመው ወረርሽኙ እየተስፋፋ ሲሄድ ቶሎ ብለው ከቻይና ጋር የሚያዋስነውን ድንበር እንደዘጉ የሚታወስ ነው። ያን እርምጃ በመውሰዳቸው ችግረኛይቱን ሀገራቸውን ተጎረቤቷና ቁልፍ የንግድና የዲፕሎማሲ አጋሯ ከሆነችው ከቻይና ጋር አለያይቷታል። ይህ በዚህ እንዳለ የዓለም የጤና ድርጅት WHO ለሁለት የአስትራዜኒካ ኩባንያ የኮቪድ ክትባት አይነቶች ለአጣዳፊ ጥቅም እንዲውሉ ፈቃድ ሰጥቷል። ይህን ምጃ በቀጣዮቹ ሳምንታት በዓለም ዙሪያ የክትባት አቅርቦቱ እንዲበራከት ያግዛል ተብሏል። WHO ትናንት ጉዳዩን አስመልክቶ ባወጣው መግለጫ ክትባቶቹ 18 ዓመትና ከዚያ በላይ ለሆኑ ሰዎች ቢሰጡ ምንም ጉዳት የማያስከትሉ መሆናቸውን ጠቁሞ ለባለመካከለኛና ዝቅተኛ ገቢ ሀገሮች ክትባት ለማዳረስ በቀረጸው መርሃ ግብሩ በኮቫክስ አማካይነት ክትባቶቹን እንደሚያከፋፍል አስታውቋል። የአስትራዜኒካ ሰራሽ ክትባቶቹ ጥቅም ላይ እንዲውሉ ፈቃድ መሰጠቱ ሀገሮች የየራሳቸውን የፈቃድ ሂደት አፋጥነው ክትባቱን በማስገባት ህዝባቸውን እንዲከቱ እንደሚረዳ ተመልክቷል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ትናንት ጄኔቫ ላይ ለጋዜጠኞች በሰጡት ቃል አሁን ክትባቶቹን አፋጥነን ለማከፋፈል የሚያስፈልገውን ሁሉ አሟልተናል ብለው ነገር ግን በቀጣይነትም ክትባቶቹ በብዛት መመረት አለባቸው ሲሉ አሳስበዋል። ይበዚህ እንዳለ ብሪታንያ የኮቪድ-19 ወረርሽኝ ባደገኛ ሁኔታ የተጋለጡ በሚል ከመዘገበቻቸው 33 ሀገሮች የሚገቡ ተጓዦች ተለይተው የሚቆዩበት መርሃ ግብር አውጥታለች። ትናንት የተጀመረው ይህ መርሃ ግብር አላማው የተለወጡ የኮሮና ቫይረስ ዝርያ አይነቶች እንዳይገቡ ለመከላከል መሆኑ ተገልጿል። በመርሃ ግብሩ መሰረት ከነዚህ ቀይ መዝገብ ተብሎ በተጠራው ዝርዝር ውስጥ ከሰፈሩ ሀገሮች የሚገቡ መንገደኞች ለአስር ቀናት በሆቴል ክፍላቸው ራሳቸው ለይተው እንዲቀመጡ ተወስኗል። በመዝገቡ ላይ ከሌሉ ሀገሮች የሚገቡትን ተጓዦች ደግሞ በመኖሪያቸው ራሳቸው ለአስር ቀን አግልለው እንዲቀመጡና ሁለት ጊዜ የቫይረሱን ምርመራ እንዲያደርጉ ነው መመሪያ የተሰጠው። ሰሜናዊ ኢራቅ ውስጥ ትናንት ሰኞ ማታ በደረሰ የሮኬት ጥቃት አንድ የዩናይትድ ስቴትስ መራሽ ጥምረት የኮንትራክት ተቀጣሪ ሲገደል ሌሎች ቢያንስ 9 የሚሆኑ ሰዎች መቁሰላቸው ተገለጸ። የጥምረቱ ቃል አቀባይ የዩናይትድ ስቴትስ የጦር ሰራዊት ኮሎኔል ዌይን ማሮቶ ዛሬ ጠዋት በሰጡት ቃል በጠቅላላው የተተኮሱት 14 ሮኬቶች መሆናቸውን ገልጸዋል። ከመካከላቸው 3ቱ ኢርቢል አውሮፕላን ጣቢያ አጠገብ የሚገኘውን የዩናይትድ ስቴትስ ወታደሮች የሚቀመጡበት የአየር ኃይል ካምፕ እንደመቱ ቃል አቀባዩ አስታውቀዋል። የጥምረቱ የኮንትራክት ተቀጣሪ አሜሪካዊ እንዳልሆነ ገልጸው የቆሰሉት 8ቱ ሲቪል የኮንትራክት ሰራተኞችና አንድ የዩናይትድ ስቴትስ ወታደር መሆናቸውን አስረድተዋል። ብዙም የማይታወቅ የሆነ ሳራያ አውሊያ አልዳማ ሳይድ የተባለ ቡድን ለጥቃቱ ኃላፊነት ወስዷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ሰኞ ማታ ባወጡት መግለጫ በኢራቅ ኩርዲስታን ክፍለ ግዛት በደረሰው የሮኬት ጥቃት እጅጉን ተቆጥተናል ብለዋል። በጥቃቱ ለተገደለው ሲቪል ባልደረባ ቤተሰቦችና ጭካኔ በተመላበት ሁከት እየተሰቃዩ ለሚገኙት ንጹሃን የኢራቅ ዜጎችና ቤተሰቦች ሐዘናችንን እንገልጻለን ሲሉም የውጭ ጉዳይ ሚኒስትሩ አክለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14
በአጭር ጊዜ ውስጥ ቢቻል ስልጣን መያዝ ካልሆነ ደግሞ ህወሓት ወሳኝ ያልሆነባት ኢትዮጵያ ትፍረስ የሚል ብሂል ይዞ ነው የተነሳው። ይህንን አልደበቁንም አልሸሸጉንም፣ በአደባባይ በተደጋጋሚ ነግረውናል።
በተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ናቸው። በትግራይ የሰብአዊ ሁኔታ ዙሪያ በመንግስታቱ ድርጅት ልዩ ልዩ ጽህፈት ቤቶችና ሌሎች ዓለም አቀፍ የረድኤት ድርጅቶች የወጡ ዘገባዎችንና መግለጫዎች መነሻ በማድረግ ከአሜሪካ ድምፅ ጋር ከጀመሩት ቃለ ምልልስ የተወሰደ ነው። በሁለተኛው የፕሮግራማችን አጋማሽ ይመለሳሉ፣ ጠብቋቸው። አሁን የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ለስድስተኛው ሀገር አቀፍ ምርጫ ተዋንያን ሁሉ የመልካም ምኞት መግለጫ አስተላለፉ። ቦርዱ በሕግ የተጣለበትን ግዴታና ኃላፊነት እንደሚወጣም ማረጋገጫ ሰጡ። አንዳንድ ተፎካካሪ ፓርቲዎች የምርጫ ዘመቻውን ጀምረዋል ሲል መለስካቸው አማሃ በላከልን ዘገባ ጠቅሷል። ቀጥሎ ይቀርባል።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ የመጀመሪያዬ ነው ባሉት የፌስቡክ ገጽ መልእክታቸው እንዳስገነዘቡት ይህ ስድስተኛው ሀገር አቀፍ ምርጫ ከፊል ተስፋን ከፊል ስጋትን አዝሎ የመጣ ሁነት እንደሆነ አልሸሸጉም። ለዚህም በብቃት መዘጋጀት እንዳለባቸው ለተዋንያኑ ሁሉ አስገንዝበዋል። በሳቸው አነጋገር ስጋትን ለመቀነስ ብሎም ወደ መልካም ሁኔታ ለመቀየር የሚያስችልን አቅምና ድል በየፈርጃችን ይዘን ይህን የጋራ ሙከራችንን በዝለት ሳይሆን በጥንካሬ ልንጀምረው ይገባል ብለዋል። የሚመሩት ተቋምም ከዚህ ቀደም በሀገሪቱ ባልተለመደ ሁኔታ ለተፎካካሪዎች ሁሉ በገለልተኝነት ለወል የቆመ ለማንም አድሎ የማያደርግና ማንኛውንም ተጽዕኖ የማይቀበል መሆኑንም አብስረዋል። ተፎካካሪዎቹ ሁሉ ያረጀውንና የማይበጀውን ልማድ በመተው በበጎ መንፈስ የምርጫ ውድድሩን እንጀምር ሲሉ ጥሪያቸውን አቅርበዋል። በመጨረሻም ቦርዱ ያለበትን ሕጋዊ ኃላፊነትና ግዴታ እንደሚወጣ እየተወጣም እንደሚገኝ ማረጋገጫ ቃላቸውን በመስጠት መልካም የምርጫ ዘመን ተመኝተዋል። ከዚሁ ጋር በተያያዘም የእጩ ምዝገባና የምረጡኝ ዘመቻ ትናንት በይፋ መጀመሩን መሠረተ ማድረግም ይሁን ቀደም ሲል በያዙት መርሃ ግብር አንዳንድ ፓርቲዎች የምርጫ ቅስቀሳ ጀምረዋል። የብልጽግና ፓርቲ የምርጫ ማኒፌስቶውን በፓርቲው ፕሬዚዳንት አብይ አህመድ አማካይነት ይፋ አድርገዋል። ዶክተር አብይ ስለ ፓርቲያቸው የመወዳደሪያ ማኒፌስቶ እንደገለጹት ከኢትዮጵያ ሕዝብ ጋር ፓርቲው የሚገባው ቃል ኪዳን እንጂ የውል ማሰሪያ ወይንም ኮንትራት አይደለም፣ ደግሞም ጥናት እንጂ ድርሰት አይደለም ሲሉ አንዳንድ ተፎካካሪ ፓርቲዎች ያሏቸውን ሸንቆጥ አድርገዋል።
የብልጽግና ፍኖታችን ተናበውና ተመሳክረው ቺን አገር ካለችበት ሁኔታ ወደሚቀጥለው ማሸጋገር የሚችሉ ትላልቅ ሐሳቦች በውስጡ የያዘ ነው። አሁን ከአንድ ወር በኋላ እኔም የትምህርት ፖሊሲ አለኝ እኔም የጤና ፖሊሲ አለኝ የሚል ኃይል ቢኖር ያ ድርሰት እንጂ ፖሊሲ መሆን አይችልም። ፖሊሲ በሰፊ የዳታ ማስተባበር ዳታን አናላይዝ በማድረግ የባለፈውን ችግር መመርመር መገምገም ከዚያም መማርና ነገን በብሩህ ተስፋ መሰነቅና መንደፍ የሚጠይቅ ስለሆነ እኛ ያዘጋጀናቸው ፖሊሲዎች በብልጽግና የውድድር ማኒፌስቶ የተቀመጡ ሐሳቦች በእያንዳንዱ እቅዳችን ውስጥ ያሉ መላው አባላችን የሚያውቃቸው ከህዝባችን ጋር እንዳስፈላጊነት የተወያየንበት ወደፊትም በዚሁ አግባብ እየተወያየን የምናሰፋው የምናሳድገው እንዲሁም የምንተገብረው ሰነድ ነው።
የብልጽግና ፓርቲ ፕሬዚዳንት ይህን የምርጫ ማኒፌስቶ ይፋ ባደረጉበት ወቅት እንደተናገሩት የፓርቲያቸው ማኒፌስቶ እንዳለ ሆኖ ዋናው ፍላጎቱ ስድስተኛው ምርጫ ኢትዮጵያውያንና ኢትዮጵያን አሸናፊ የሚያደርግ ምርጫ እንደሆነ አስታውቀዋል። ይህ ማለት ደግሞ ሰላማዊ፣ ዴሞክራሲያዊ፣ ሁሉም በነጻነት የሚሳተፍበት፣ በሐሳብ ልዕልና የሚመረጥበት ወይንም የሚወድቅበት ሁኔታ መፍጠር ያስፈልጋል ሲሉ አስገንዝበዋል። አክለውም
የሚፎካከሩን ፓርቲዎች ከወዲሁ ምርጫ ማሸነፍ ተስፋ የለውም፣ ከምርጫ መውጣት ይሻላል ብለው የሚያስቡ ይኖራሉ። ለእነሱ ያለኝ ምክር በምርጫ መወዳደር እና ሐሳባቸውን መሸጥ ይሻላል። ምክንያቱም እንደ ከዚህ ቀደሙ አይነት ምርጫ የማድረግ ፍላጎት መንግስትም ብልጽግናም ስለሌለው ለህዝብ በሰጠነው ሐሳብና ተስፋ ልክ ህዝባችን መርጦን በፓርላማ በመንግስት በተለያየ ስፍራ ልዩ ልዩ ድምጾች እንዲሰሙ ማድረግ ከሁሉም ፓርቲዎች የሚጠበቅ ስለሆነ ሁሉም አሁን የሚታያቸውን ችግርና የመሸነፍ ስሜት አሸንፈው በምርጫው እንዲወዳደሩ፣ በእኛ በኩል ደግሞ በተቻለ መጠን የትብብርና የፉክክር መንፈስን እንዳናበላሽ የኢትዮጵያ ፖለቲካ ፓርቲዎች መታገዝ የሚገባቸውን ነገር ማገዝ ይኖርብናል።
ከ400 በላይ በሆኑ የምርጫ ክልሎች እንደሚወዳደር እየገለጸ የሚገኘው ሌላው ተፎካካሪ ፓርቲ ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ነው። የምርጫ ዘመቻ ጀምሮ እንደሆነ ጠየኳቸው የፓርቲው የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ነበረ። የምርጫ ወረዳዎቻቸው ቅስቀሳ መጀመራቸውን የገለጹት አቶ ናትናኤል ከፓርቲው ዋና ጽህፈት ቤት አካባቢ ወደ ተለያዩ የከተማዋ ስፍራዎች የሚሄዱ ሰራተኞችን በነጻ መጓጓዣ መኪናዎች በማሳፈር ከከፍተኛ የፓርቲው አመራር አባላት ጋር እንዲወያዩ መደረጉን ነግረውኛል። አቶ አጥናይ ለቪኦኤ እንዳስታወቁት ከሆነ ትናንት ጧት ሌላው የፓርቲ ቀስቃሽ ቡድን በአዲስ አበባ ሽሮሜዳ አካባቢ የጀመረውን ዘመቻ የፌዴራል ፖሊስ እንዳስተናከለውና ይህን ድርጊትም ለምርጫ ቦርድ ሪፖርት እንዳደረጉ ገልጸዋል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ መሪ ፕሮፌሰር መረራ ጉዲና ፓርቲያቸው ቀስቀሳውን በተመለከተ ምን እያደረገ እንደሆነም ቪኦኤ ጥያቄ አቅርቦላቸው ነበረ። ፕሮፌሰር መረራ ፓርቲያቸው በዚህ ምርጫ ለመወዳደር ብዙ ጥረት እያደረገ መሆኑን አስታውሰው ይሁንና ከባድ ችግሮች እንዳሉባቸውም ተናግረዋል። ይህንን ለመፍታትም ጥረት እየተደረገ ነው ብለው አሁን ግን ቅስቀሳ ሊያስጀምራቸው የሚችል ሁኔታ እንደሌለ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ሰዎች ለሰዎች ድርጅት ኢትዮጵያ ውስጥ ለሚያከናውናቸው የግብረሰናይ ፕሮጀክቶች 600 ሚሊዮን ብር መድቦ እያንቀሳቀሰ መሆኑን ገልጿል። ድርጅቱ የተቀናጁ የገጠር ልማት ፕሮጀክቶች ላይ እንደሚያተኩር አስታውቋል። ዶክተር ጀማል ዝርዝር አለው።
የሰዎች ለሰዎች ድርጅት ለ2013-2014 600 ሚሊዮን ብር ከለጋሾች ማግኘቱንና በጀቱን በቀጥታ የተረጂውን ህብረተሰብ ችግር ሊያቃለል በሚችሉ ስራዎች ላይ እንደሚያውል የሥራ አመራር ቦርድ አባል ቃል አቀባይ ዶክተር ሴባስቲያን ብራንዲና እንዲሁም የድርጅቱ የኢትዮጵያ ዳይሬክተር አቶ ይልማ ታዬ በጋራ በሰጡት መግለጫ ተናግረዋል። ድርጅቱ ነባር ስራዎቹን በማስፋፋት በዚህ ዓመት ሁለት አዳዲስ የተቀናጁ የገጠር ልማት ፕሮጀክቶች እንደሚያከናውንም አቶ ይልማ ገልጸዋል።
በዘንድሮ ዓመት ከ600 ሚሊዮን ብር በላይ ወጪ ለማድረግ ዝግጅታችንን አጠናቀን እያንዳንዱን ዝርዝር ውስጥ አልገባም። ሜጀር የሆኑ አክቲቪቲዎች ለምሳሌ 28 ትምህርት ቤት የመገንባት እንትን አለ። ከዚህ በተጨማሪ አንድ ቮኬሽናል ኮሌጅ ባለፈው ዓመት የተጀመረ የሱን ቀጣይነት ከ60 ሚሊዮን ብር በላይ ነው ይሄ ቮኬሽናል ትሬኒንግ ሴንተር የሚፈጀው። ሙሉን ኢኩፕ አድርገን በኮሌጅ ደረጃ በዘንድሮ ዓመት አጠናቀን እንጨርሳለን የሚል ሰፊ እቅድ አለን። ሌላው በኢትዮጵያ ውስጥ እንደምታውቁት የክላይሜት ቼንጅ ችግር ያባስከተለው ሁኔታ ቀድሞ ስንሰራ የነበረውን የውሃ ልማት ስራ አንድ ስቴፕ ወደፊት ለማራዘም ያቀርንበት ነው። የግራውንድ ወተር ቴብል እየራቀ በመሄዱ ምክንያት ቀድሞ እንደምንሰራው ትናንሽ ጉድጓዶችን ቆፍሮ ለ10-15 ቤተሰብ አገልግሎት እንዲሰጥ ማድረጉ በጣም ችግር እየሆነ ስለመጣ ከ70 ሚሊዮን ብር በላይ ወጪ በማድረግ ከ700 ሜትር በላይ መቆፈር የሚችል ሪግ እያስመጣን ያለን። በዚህም በጣም ብዙ ቦታዎች ላይ ከፕሮጀክት ኤሪያዎቻችን ውጪ ከመንግስት ጋር በመቀናጀት የውሃ ልማት ስራዎችን ለማጠናከር ታጥቀን የተነሳንበት ወቅት በመሆኑ በአማራ ክልል በሰሜን ሸዋ ዞን አንኮበር ወረዳ ላይ በ24 ቀበሌዎች ውስጥ የተቀናጀ የገጠር ልማት ፕሮግራም የምንጀምርበት ዓመት ነው። እንዲሁም በኦሮሚያ ክልል ምዕራብ ሸዋ ዞን ጮቢ የሚባል ቦታ ላይ እንደዚሁ ሰፊ የሆነ የልማት ስራ የምንጀምርበት ዓመት ነው።
በተጨማሪም 16.5 ሚሊዮን የቡናና የፍራፍሬ ተክሎችን ለማልማት ከ90 ሺህ በላይ ሰዎችን ተጠቃሚ የሚያደርግ 94 የውሃ ስራዎችን ለማከናወን ከ300 ሺህ በላይ ሰዎችን ተጠቃሚ የሚያደርግ የጤና አገልግሎትን መዘርጋት 761 ሴቶችና ወጣቶችን በማብቃት ወደ ግል ስራ እንዲገቡ የሚያደርጉ ስራዎችም እንደሚከናወኑ አቶ ይልማ አብራርተዋል። ሰዎች ለሰዎች ድርጅት በኢትዮጵያ ብቻ አትኩሮ የሚሰራ ግብረሰናይ ድርጅት መሆኑን የገለጹት ቃል አቀባዩ ዶክተር ሴባስቲያን በ40 ዓመት እንቅስቃሴው ውጤታማነቱ የተገመገመ ስራ ሰርቷል ብለዋል።
40 years of venture invention means that we have built more
የ40 ዓመት የሰዎች ለሰዎች ድርጅት ጉዞ ማለት ከ560 በላይ ትምህርት ቤቶችን የገነባንበት በተጨማሪም በቅርብ 28 ትምህርት ቤቶችን ገንብተን የምናጠናቀቅበት በየዕለቱ 500 ሺህ በላይ የሚሆኑ ተማሪዎች የሰዎች ለሰዎች ድርጅት በገነባቸው ትምህርት ቤቶች ዕውቀት እየቀሰሙ ይገኛሉ። ወደ 100 የሚጠጉ የተለያዩ ጤና ተቋማትን ገንብተን ከሁለት ሚሊዮን የሚበልጡ ሰዎችን ተጠቃሚ እያደረግን እንገኛለን። በሁሉም ስራዎቻችን ላይ የተቀናጀ የገጠር ልማት ጽንሰ ሐሳብን እንከተላለን። በዚህም ንጹህ የመጠጥ ውሃ፣ ትምህርት፣ ዘላቂ አፈር ጥበቃ ስራ፣ ግብርና፣ ጤናና የወጣቶች ልማትን አቀናይተን በመስራት ውጤታማነቱ የተመሰከረ ስራ አስመዝግበናል ነው ያሉት።
ድርጅቱ ለተለያዩ የልማት ፕሮግራሞች ከያዘው በጀት በተጨማሪ ለኮቪድ-19 ድጋፍ ግማሽ ሚሊየን ብር የሚገመት የሕክምና ቁሳቁስ ከውጪ በማስገባት ለጤና ሚኒስቴር ለማበርከት መዘጋጀቱንም ገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ጠቅላይ ሚኒስትር አብይንና የለውጥ አመራሩን የሚደግፉት ኢንተዝቦች በአማራ ክልል ደሴ፣ ደወሎና ኦሮሞ ብሔረሰብ ዞኖች ተካሂደዋል። ሰልፈኞቹ በአማራ ተወላጆች ላይ ይደርሳል ያሉትን ግድያና መፈናቀል እንዲቆም ጠይቀዋል። መስፍን አራጌ ዝርዝር ዘገባውን አድርሶናል።
መንግስት በመተከልና በተለያዩ አካባቢዎች በአማራ ተወላጆች ላይ የሚደርሰውን ሰቆቃ መመከትና መከላከል አለበት፣ በአገር ጥፋት ላይ ተሰማርቶ የነበረው የህወሓት ታጣቂ ቡድን ላይ ተወሰደውን ወታደራዊ እርምጃና የተገኘውን ድል እንደግፋለን የሚሉና በርካታ መፈክሮችን ያነገቡ ሰልፈኞች በሆቴል ስቴዲየም ነበር የተሰባሰቡት።
መንግስት በመተከል በሚገኙ አማራዎች ላይ የሚደርሰው ሰቆቃ መመከትና መከላከል አለበት። በአገር ጥፋት ላይ ተሰማርቶ የነበረው የጁንታው ቡድን በመደር ሰርቶ ደስታችን ወደር የለውም። አማራ በደረሰበት ዘሩን መሰረት ያደረገ ጅምላ ጭፍጨፋና የዘር ጥፋት ህልውናችንን መታደግ አለብን።
የደሴ ከተማ ከንቲባ አበበ ገብረ መስቀል ላለፉት 30 አመታት ህዝብን ከህዝብ የሚነጥሉ የሐሰት ትርክቶች ሆን ተብሎ እንዲስፋፉ በመደረጋቸው በተለይ የአማራ ተወላጆች ለዘመናት ከኖሩበት አካባቢ እንዲፈናቀሉና የህይወት መስዋዕትነት እንዲከፍሉ መደረጋቸውን አስታውሰዋል። በጠቅላይ ሚኒስትር አብይና በለውጥ አመራሩ ባለፉት 3 አመታት የተከናወኑ ተግባራትን ያደነቁት ከንቲባው ከኤርትራ ጋር የተደሰውን ወዳጅነት፣ በህወሓት ላይ የተወሰደውን ወታደራዊ እርምጃ፣ የኢትዮጵያዊነትን መንፈስ ለመመለስ የተደረጉ ሙከራዎችን ባብነት ተሰጥቷል። የኢትዮጵያ ህዝብ ከአማራ ወገኑ ጎን በመቆም ያሳየው ወገንተኝነት በከተማ አስተዳደሩ ስም ያደነቁት ደግሞ የከተማው ብልጽግና ጽፈት ቤት ኃላፊ ሞላ ሁሴን ናቸው።
ኦሮሚያና በሚሻኩል ሙል ከድርና በላይ ያቀጥ አንዳንዳካሉን በትንነ ተራራጆችና ወንድ ከሊታታይዎች በአማራው ላይ ወሰዱ የግብ ጽፋ ከዚህ በላይ የከፋላየውን መላይ ተጋዝ የካታዮች በመጣውና በመጣገን ለአማራ ያታየው ለአማራው አንደርታ ተሰማበት ያለው አክብሮትና ምስጋና በደጀን ተመልከቱ አጃነን።
ሰልፈኞቹ ለዘመናት ካሳለፍነው ሰቆቃ አንጻር የለውጥ አመራሩ ከመጣው ወዲህ የተሰሩት ስራዎች ተስፋ ሰጪ ናቸው ይላሉ።
በእውነት እንደቆመ ብሎ ካስተውት በተለይ ፊት ከነበረብን አንግል ስንመለከተው ዶክተር አብይ ከመጡ በኋላ ብዙ ለውጦች አይተናል። ባልተረጋጋ መንፈስ እንኳን ይሄን ያክል ለውጥ ያየ ይሄንን ለውጥ ለማደናቀፍ ሞከሩ አካላቶች መሞከራቸው በጣም ያሳፍራል፣ በጣም ያሳዝናል። ሙከራዎችም አንዳንድ ነገሮች ያየ ነው። ሰልፍ እንዳትወጡ ምን ብዙ የተለያየ ነገሮች ከብሔር ጋር ያያይዘው የሚያቀርቡት ነገር አለ። እነዛ ነገሮች እንኳን ችግሮች እንኳን ቢኖሩ ቀስ ይላል በሂደት ይፈታል። በእንደዚህ አይነት መልኩ በመግለጽ አይፈታም። ስለዚህ እኔ በጣም ዛሬ በጣም ደስ የሚል ነው። ህዝቡ እነሱን አልሰማቸው ህዝቡ ግልብጭ ነው ከዳር እስከ ዳር ከጫፍ እስከ ጫፍ ይወጣ ያለው።
በሶስት አመት ጊዜ ውስጥ የተሰሩ ስራዎች በከፍተኛ ሁኔታ ጠቅላይ ሚኒስትሩ ጀምሮ የክልላችን አመራሮች የሰሩትን ጠንካራና በተለይም ደግሞ በትህነግ ላይ የተሰሩትን ስራዎች በሙሉ የደሴ ከተማ ነዋሪዎች በለመለከት የትኛውም በኢትዮጵያ ክልል ላይ የሚገኘውን የአማራ በሙሉ በሰላም የሚኖርበትን መንገድ መንግስት ማስጠበቅ ይጠበቅበታል ብዬ አምናለሁ። የሀገሪቷ መንግስት ከላይኛው ከጠቅላይ ሚኒስትሩ ጀምሮ እስከ ታችኛው በተዋረድ ያሉት የከተማና የክልል ከተሞች እያካባቢ ያሉት የአማራ ህዝብ ሙሉ ለሙሉ ነጻነቱን አግኝተው የሚኖርበት መንገድ ሊፈጠርለት ይገባል ብዬ አምናለሁ።
በአንጻሩ የሰልፉን መካሄድ ያወገዙ ወገኖች መንግስት የራሱን ገጽታ ለመገንባት ብቻ ሰልፍን የሚፈቅድ የአፈጻጸም ድክመቱንና የህዝብ ደህንነት አደጋ ላይ መውደቅን አስመልክቶ ሰልፍ ሲጠየቅ የሚከለክል ከሆነ ከቀድሞ አሰራሩ ተለወጠ ለማለት እንዴት ይቻላል ሲሉ ጠይቀዋል። የድጋፍ ሰልፉ በፈረስ ግልቢያ፣ በሰርከስ፣ በካራቴና ሌሎች ስፖርታዊ ትርኢቶች የታጀበ ነበር። በሰሜናዊ የኢትዮጵያ ክፍል በተደረገው ወታደራዊ ዘመቻ ህይወታቸውን ላጡ የመከላከያ ሰራዊት፣ የአማራ ልዩ ኃይልና ሚኒሻ አባላት የህሊና ጸሎት ተደርጓል። በደቡብ ወሎ ዞን ኮምቦልቻ ከተማ፣ በኦሮሞ ብሔረሰብ አስተዳደር ዞን ባቲ፣ ከሚሴ፣ ጅሌ ጥሙጋ፣ አርጡማ ፎርሲና ደዌ ሐራዋ ተመሳሳይ የድጋፍ ሰልፎች መካሄዳቸውን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የሶማሊያ ተቃዋሚ ቡድኖች የፕሬዝዳንት መሐመድ አብዱላሂ ፋርማጆ መንግስት ምርጫው እንዲዘገይ ያሳለፈውን ውሳኔ በመቃወም በዚህ ሳምንት መጨረሻ ላይ ሰላማዊ ተቃውሞ ሰልፍ እንደሚያደርጉ አስታውቀዋል። የአሜሪካ ድምፅ ዘጋቢ መሐመድ ቃዩ ከሞቃዲሾ ዘገባ ልኳል። ደረጀ ደስታ ያቀርበዋል።
ለፕሬዝደንታዊው የሶማሊያ ምርጫ የሚወዳደሩት የተቃዋሚ ፓርቲ እጩዎች ህብረት የሶማሊያ መንግስት ፕሬዝደንት አመራር እንደሚቃወሙ አስታውቀዋል። ፈርማጆ በሚል የቅጽል መጠሪያቸው የሚታወቁት የሶማሊያው ፕሬዝደንት ሌላ የአራት አመት ተጨማሪ የስልጣን ዘመን የሚፈልጉ ቢሆንም የሶማሊያ ምክር ቤት ግን ማራዘሚያውን ውድቅ አድርጎታል። የፕሬዝደንት ፈርማጆ የስልጣን ዘመን ያበቃው ባለፈው ሳምንት ቢሆንም ምንም አይነት የምክር ቤት ምርጫ ስለመኖሩ ይፋ አልተደረገም። የሳቸው መንግስትና ባለስልጣናት ስለሁኔታው ያስታወቁትም ሆነ የሰጡት ፍንጭ የለም። የተቃዋሚዎቹ ፕሬዝደንታዊ እጩዎች ህብረት ሊቀመንበር ሼህ ሸሪፍ አህመድ በምክር ቤቱ ህንጻ ፊት ለፊት ሰሞኑን በሰጡት መግለጫ እንዳስታወቁት የተቃውሞ ሰልፉ የሚደረገው መንግስት በተቀመጠው የጊዜ ሰሌዳ መሰረት ምርጫውን ባለማካሄዱ እንደሆነ አስታውቀዋል። ሼህ አህመድ አስከትለውም
مرشحينتو ضوض دار يفلانقين كدب وحي غانسدين بس الصباح لو ديدن يحي ارمها ان سو شيغني
የተቃዋሚ የፖለቲካ ፓርቲዎቹ በዚህ ሳምንት አርብ የፌደራል መንግስቱን በመቃወም ሰላማዊ የተቃውሞ ሰልፍ ለማካሄድ ተስማምተዋል። ምክንያቱም የፌደራል መንግስቱ ግልጽ የሆነ ምርጫ ማድረግ አልቻለም፣ የሀገሪቱ ደህንነትን ማስጠበቅና በአፍሪካ ቀንድ የፖለቲካ መረጋጋት አላመጣም።
ፕሬዝደንታዊ ስልጣኑን ከሚሹት መካከል አንዱ የሆኑት የቀድሞ ፕሬዝደንት ሐሰን ሼህ መሐመድ ዩናይትድ ስቴትስን ጨምሮ ዓለም አቀፎቹ አጋሮች ሶማሊያ ሰላማዊና ዲሞክራሲያዊት አገር እንድትሆን እንዲያግዟት ተማጽነዋል። መሐመድ ከዓለም አቀፉ ማህበረሰብ ምን እንደሚጠብቁም ሲናገሩ
ሳህበ ሶማሊያ ሲዶከር አይገነ ደርዳር ወጣኩ አይደን ማይኑ ላኩዋኩለ ደርዳር ማይና
ካለም አቀፍ ተቋማት የምንጠብቀው የመፍትሄው አካል እንጂ የችግሩ አካል እንዳይሆኑና የሶማሊያን ጉዳይ ያወሳሰቡ ያሉትን የፖለቲካ መሪዎች ሁሉ በማነጋገር የመፍትሄው አካል እንዲያደርጓቸው ነው።
ችግሩ እየተባባሰ ባለበት ሁኔታ ውስጥ የፖለቲካ መሪዎች ውጥረት የበዛበትንና በቋፍ ያለውን የአገሪቱ ሁኔታ የበለጠ ከሚያባብሱ ድርጊቶች እንዲቆጠቡ የሲቪክ ማህበረሰብ ቡድኖች አሳስበዋል። ከነዚህ መካከል የአፍሪካ ቀንድ የሰላምና ልማት ተቋም ዳይሬክተር ሐሰን ሙዳኔ አንዱ ናቸው።
እንዲወለዱ አይከጋብሰይ ታስነ አይከንቴ እንትንት ሐላዳን ለስለሶጋሮ ሙአረኪ ዶ
ፕሬዚዳንት ፈርማጆ ምርጫውን በጊዜው ሰሌዳ መሰረት ማድረግ ያለመቻላቸው ግልጽ ነው። በሌላም በኩል ተቃዋሚዎችም የኮቪድ-19 ወረርሽኝ በአገሪቱ እየተስፋፋ ባለበት በዚህ የተቃውሞ ሰልፍ መጥራታቸው ኃላፊነት የጎደለው ድርጊት ነው። ከዚህም በተጨማሪ ደግሞ በሶማሊያ ዋና ከተማ ሞቃዲሾ የቦምብ ጥቃት ሊደርስ እንደሚችል ስጋት መኖሩም ተገልጿል።
ዓለም አቀፉ ማህበረሰብም ሁሉም የሶማሊያ መሪዎች የተናጠል እርምጃዎችን እንዳይወስዱ አሳስቧል። ይልቁንም እንደ አውሮፓ አቆጣጠር መስከረም 2020 ምርጫውን አስመልክቶ 101 የምክር ቤት አባላትን ለማስመረጥና ከዚያም ውስጥ የአገሪቱን ርዕሰ ብሔር ለመምረጥ የደረሱበትን ስምምነት በቶሎ ተግባራዊ እንዲያደርጉ ጠይቋል። የአገሪቱ ፕሬዝደንት ፈርማጆ በበኩላቸው ከስምምነቱ ያፈነገጡት ተቃዋሚ የፖለቲካ ፓርቲዎች ናቸው በማለት ይከሳሉ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የተከበራችሁ አድማጮች፣ ዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። እኛ ጋር እንድትቆዩን ጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። በትላንትናው ምሽት የጀመረ ቃለ ምልልስ ይቀርባል። የአሜሪካ ድምፅ ከተባበሩት መንግስታት በኢትዮጵያ ቋሚ መልእክተኛ አምባሳደር ታየ አጽቀሥላሴ ጋር በተለይ ያደረገው ቃለ ምልልስ ሁለተኛ ክፍል ነው የሚቀርበው። በትግራይ የሰብአዊ ሁኔታ ዙሪያ በመንግስታቱ ድርጅት ልዩ ልዩ ጽህፈት ቤቶችና ሌሎች ዓለም አቀፍ የረድኤት ድርጅቶች የወጡ ዘገባዎችንና መግለጫዎች መነሻ ያደረገ ነው። በርካታ ወቅታዊ ርዕሰ ጉዳዮችን ይዳስሳል። አሉላ ከበደ ነው ያነጋገራቸው።
አምባሳደር ታዬ፣ በዚህ ጉዳይ በተለይ በሴቶችና በህፃናት ላይ ሊደርስ የሚችል አደጋንም ሆነ ተለይቶ ወንጀላ የቀረበበትን በሴቶች ላይ የሚፈጸምን ጥቃት ህጉ የሚፈቅደውን የመጨረሻ እርምጃ ለመውሰድ የመንግስቱን ቁርጠኝነት መንገሮ ብዙዎችን የሚያበረታታ ይመስለኛል። የሚቀጥሉትን እርምጃዎች እንከታተላለን። ወደ ሌላ አዲስ ዘገባ ልውሰዶ። አምባሳደር ታዬ፣ በአንዳንድ የትግራይ ከተሞች ህገወጥ የአየር ጥቃት ተፋላሚ ወገኖች ባላቸው ተፈጽሟል የተባለውን የተባበሩት መንግስታት ድርጅት እንዲያጣራ ይላል ዓለም አቀፉ የሰብአዊ መብት ድርጅት Human Rights Watch ያወጣው መግለጫ። ስለዚህስ ምን ይላሉ?
በርግጥ እኔ ሪፖርቱን አላየሁትም። የሆነ ሆኖ በኢትዮጵያ መከላከያ ሰራዊት ያደረገው ነገር ቢኖር በትክክልም የታየ በተጨባጭ በጦርነት ወቅት ስንት ከተሞች ፈርሰዋል፣ ስንት ህዝብ ተንገላቷል። የሌሎች ሀገሮች ተመክሮ ይሄንን ነው የሚያሳየው። ኢትዮጵያ መከላከያ ሰራዊት ያደረገው ግን ያ ሁሉ ችግር፣ ያ ሁሉ መንገላታት፣ ያ ሁሉ ሰቆቃ፣ ያ ሁሉ በብሔራዊ ማንነት በኢትዮጵያዊነት መዋረድ ተከስቶ ነገር ግን በዲሲፕሊን ምክንያቱም የራስ ህዝብ በመሆኑ የወሰዳቸው እርምጃዎች በሙሉ ጥንቃቄ የተሞላባቸው ናቸው። ጥንቃቄ የተሞላባቸው በከተሞች መካከል ግብግብ አልተካሄደም። የከተማ ውጊያ አልነበረም። ምናልባት በአንዳንድ ትንሽ ከተሞች ተካሂዷል ሊሆን ይችላል። እኛ እስካለን መረጃ መከላከያ ሚኒስቴር እንዳለው አሁን ሂውማን ራይትስ አለ የሚባለው አይነት እውነታ አይደለም የነበረው። ያውም ኮላተራል ወይም ደግሞ የተጓዳኝ ጉዳት ሳይኖረው ነው ከተሞቹ ነፃ የሆኑት። ለምንድን ነው ነፃ የሆኑት? ነፃ የሆኑበት ምክንያት የህዋት ቡድን ዝግጅት ባልጠበቀው ወይም ደግሞ ቀደም ሲል ንቆት በነበረው ኃይል የተሰጠው አጸፋ ከባድ ስለነበር፣ ማለትም የፊት ለፊት ውጊያዎች ከባድ ስለነበር የግዴታ የያዛቸው ቦታዎች ለቆ መሄድ ነበር። ስለዚህ በከተሞች አካባቢ ጦርነት ማድረግ አስፈላጊ ማልነበረም። ስለዚህ አስፈላጊ ባልነበረበት ሁኔታ ደብድቧል የሚል ክስ ፖለቲካዊ እንደምታ ከለለው በስተቀር እኔ ትክክለኛ አይመስለኝም። ይሄንንም ዝም ብሎ መክሰስ ቀላል አይደለም በአንድ ሎላ ያገር ላይ። ስለዚህ ይሄንን በትክክል በማስረጃ ማቅረብ አለባቸው። ቀደም እንዳልኩት የተለመደ ባያረጋውም ያረጋዋል የዩዥዋል ሰስፔክት ነው ይባል። በዛ ሳቢና ፍሬምወርክ እይታ ስለሚያዩት ነው ብዙዎቹ በተለይ ከሰብአዊ መብት ድርጅት ጋር ተያያዥነት ያላቸው ይሄን ስለሚያደርጉ ነው። ቢሳሳቱም ጠያቂ ስለሌላቸው ጠያቂም የለንም ብለው ስለሚያስቡ ከተጠየቁም ከለላ ሊሰጡን ይችላሉ የሚሉ ትልልቅ አገሮች አሉ ብለው ስለሚያስቡ እንደፈለጋቸው ነው አስተያየት የሚሰጡት። ይሄ ትክክል እንዳልሆነ በርግጥ በመንግስት በኩል አስፈላጊው መግለጫ መስጠት ያለበት ይመስለኛል። መግለጫ ብቻ ሳይሆን በአካል ልክ እንደ ጀኖሳይድ እና ደግሞ የጾታ ጥቃት ቢሮዎች ሁሉ በአካል እየሄዱ ማነጋገርን የሚጠይቅ ይመስለኛል።
አምባሳደር ታዬ፣ የኢትዮጵያ መንግስት የሚተቹ ወገኖች ከሚያቀርቧቸው ክሶች በተደጋጋሚ የሚሰማው ሌላው የኤርትራ ኃይሎች በዚህ ጦርነት መሳተፋቸው፣ በአክሱም እና ሌሎች አካባቢዎች ጣልቃ መግባትና በዜጎች ላይ በደል አድርሰዋል የሚለው ውንጀላ የመግባታቸው ዜና ሳይሆን ለምን የሚለው ነው ጥያቄ ሲሉ የኢትዮጵያ መንግስት ይወነጅላሉ። የኢትዮጵያ መንግስት ፈቅዶ የውጭ ኃይል በኢትዮጵያ ላይ ጥቃት እንዲያደርግ ፈጸመ ነው የሚሉት።
ይህን በሁለት መልክ ማየት የተገባ ይመስለኛል። አንደኛ የኢትዮጵያ ወታደሮች በጓደኞቻቸው በአገራቸው በራሳቸው ልጅ አንድ ምሽግ አንድ የቀበሮ ጉድጓድ ውስጥ በነበሩ ባልንጀሮቻቸው ዘር ተለይቶ ሲታረዱ ሲንገላቱ ሲሰደዱ የተሰደዱት የተጓዙት ወደ ኤርትራ መለመላቸውን ልብሳቸውን አስወልቀው በባዶ እግራቸው ወደ ኤርትራ ሄደዋል። ከኤርትራ ደግሞ ራሳቸውን አደራጅተው ብጣሽ ልብስም ስላልነበራቸው ብዙዎቹ ልብስ ዩኒፎርም ተቀብለው እንደገና የሀገራቸውን ክብር ለማስመለስ ተንቀሳቅሰዋል። አንዱ እውነታ ይሄ ነው። ይሄን የሚክድ ያለ አይመስለኝም። በግንባር የነበሩትም በትክክል ያስቀመጡት ይሄ ነው። ሲቃ እየተናነቃቸው። ሁለተኛው ህወሓት እኮ ሊሸነፍ አልነበረም ፕላን ያደረገው በሶስት ወር ውስጥ አዲስ አበባ ለመግባት። አዲስ አበባ ብቻ ለመግባትም ሳይሆን ምናልባት ታሰበው እንቅስቃሴ ጋር ተያይዞ ማለት በኤርትራ በኩል ጥቃት ከደረሰብንም በሚል ለማምታታት የኤርትራን ዩኒፎርም ሲሰፉ ቀርመዋል። አልብሰው ያንቀሰቀሷቸውን ሰዎች ደግሞ በቪዲዮ በተለያዩ መንገዶች ተመልክተናል። ይሄ አንዱ ጭብጥ ነው። ሶስተኛ እውነታው ኤርትራ እንደ አገር ያን ያህል በደንበሩ አካባቢ ጦርነት ሲካሄድ በራሷ ግዛት አቅራቢያ
عقد ماز بوتا ماز يمان يوم روالا يمان بستر تاريخون اي چلم وين منالوات انيه بماي قادرا ياو هلو سو وغمية لية بماجراتو ستارد ايه دقمو ودهو مراسي قدل ايه ارتراوتا دروج دنبرا چولاي ونو بوتا بايزو نورو منالوات اند رواندا هلو رواندا تاريك የምናውቀው ቦታ ባይዝ ሁሉ የሚጠየቁ ይመስለኛል ይሄ የኔ ግምትና ሐሳቤ ምክንያቱም ህዝብ ይያለቀ ስለዚህ አሁን የኤርትራ ጉዳይ በፈረንጆች አባባል the boogeyman and የተሸነፈ ኃይል ያሸነፈውን አካል ብርታትና ጥንካሬ መካድ ሲፈልግ ሽንፈትን ከተከናነበም በሌላ ድጋፍና በሌላ ገዛ በሌላ ኃይል ነው የተፈጸመ ነው ለማለት የሚፈጠሩት ነው የሚመስለኝ ስለዚህ ሁሉንም ነገር በኤርትራ የማላከክ አባዜ በተለይ በቲፒኤልኤፍ ኦፕሬቲቭ ሶን ደሞ በህዋት ቡድን ሰዎች ተስፋት የሚታይ ነው ስለዚህ ይሄን አጉል ዝም ብሎ ካንቱ መሰረት የሌለው ክስ ነው
መልካም በሳምንቱ አጋማሽ ይወጣ አንድ መግለጫ የኢትዮጵያ ቀይ መስቀል ማህበር ፕሬዝዳንት አበራ ቶላን እየተከሰ ነው የኢትዮጵያ ቀይ መስቀል ማህበር መሰንበቻውን በሰጠው በዚህ መግለጫ የአጃንስ ፍራንስ ፕሬስ እንደዘገበው ለየት ያለ ትኩረት ስቧል የትግራይ ክልል 80% ከረዲት አቅርቦት ውጪ ነው በአሁኑ ሰዓት አይደረስበትም ተቆርጧል ማለታቸውን የገለጸው በርግጥ በዘነጋታውና በተከተሉት ቀናት የቀይ መስቀሉ ፕሬዝዳንት አስተባብለዋል ይሄን ቀደም ሲል አጃንስ ፍራንስ ፕሬስ ያወጣውን መግለጫ ዛሬ አንድ ሰው ሊሆን ይችላል የሚሞተው የዛሬው ወር 1000 በሁለት ወራት በ10000ዎች የሚቆጠሩ ለልፈት ሊዳረጉ ይችላሉ በዚህ ባንጃብ በየረሃብ አደጋ የሚል ነው በጣም ጠንከር ያለ ምናልባትም የስጋቱ መጠን ያናረ በኢትዮጵያዊ ተቋም የተገለጸ በመሆኑ ብዙ አነጋግሯል እንዳልኩት አሁን ምን እንነጋገረው ማስተባበያ ከሰጡ በኋላ ነው እርሶስ ከሚረዱ ድረስ የዚህን ቃለ ምልልስ መንፈስም በተለይ ደግሞ ያደጋውን ክብደት የገለጹበትን እንዴት ያዩታል
የሚዲያ እውነትን አቅል ሲፈልግ መደበቅ ሲፈልግ ማጠማዘዝ ወይም ደግሞ ዲሲቭ ማድረግ አቅም ምን ያክል እንደሆነ በዚህ መግለጫ ያየነው ይመስለኛል ሚዲያ አዲስ ትርከት ሊሰጥ ይችላል ዓለም አቀፍ ሚዲያው ቅኝቱ በአብዛኛውን በተለይ በእኛ ብቻ ሳይሆን በሌሎች አፍሪካ ሀገሮች በሙሉ ጥፋትና ጥፋት ላይ ያማከለ እውነት ብትነግረው እንኳን ሐሰት ነው የሚል ድምዳሜን ይዞ ስለሚመጣ ወይም አስቀድሞ በተሰላ ሐሳቤ ስለሚቀርብ ማዳመጥ የሚፈልገው የምትለውን ሳይሆን መጀመሪያ ባምሮ የሳለውና የቀረጸው ነው ትንሽ ነገር በተሳለው ጋር ሚስማማ ሲመስለው ያንን ጀስቲፋይ ማድረግ ወይም ያንን በማረጋጋት የፈልገውን ትርከት ይሰራል ሳክትሊ የሆነው እሱ ነው እንደኔ ያሉት በማስተባበያው እየተናገሩ የነበሩት ስለ ትግራይም ብቻም ሳይሆን በቤንሻንጉልና ጉምዝ በሌሎችም አካባቢ ስላሉ ቦታዎች እርዳታ ስለሚፈልጉ ያሉትም የኢትዮጵያ የቀይ መስቀል ድርጅት ተረጂዎችን ለመደገፍ የተከለከለበት አንዳችም ሁኔታ አልነበረም በጭራሽም የለም ሶስተኛውና ወጭብት የቀይ መስቀል ማህበር ፕሬዚዳንት ያሉት እኛ ያጋጠመን 80% የሚሆነው ድጋፍ ፈላጊ ህብረተሰብ ለመድረስ አቅም አጥሮናልና አቅም ስላጠረን ድጋፍ ስጡን ነው የደረስነው 20% ነው ድሪፍ አቅምና ካፓሲቲና ካፓቢሊቲ ከሳይል ሊሆን ይችላል ከሪሶርስ ሊሆን ይችላል ከቁሳቁስ ሊሆን ይችላል ጥረት ስላለብን መድረስ አለብን ይሄ ማለት ሌሎች የኢትዮጵያ መንግስት ማለትም እርዳታ ድርጅት እንዲሁም ደግሞ እንደ ኦቻ መሳሰሉት ዩኒሴፍ መሳሰሉት የሚደርሱቸውን ማህበረሰቦች ሁሉ ደምሮ ለማስቀመጥ ነው ኤፍ ያስቀመጠው ስለዚህ ሚስሪፕሬዘንት ማድረግ ብቻ ሳይሆን ዲሊብሬትሊ ወይም ደግሞ አውቆ ዜናውን የማዛባትም አይደለም ማዛባት አንድ ነገር ነው የመቀየር ነው የተካሄደው ትክክለኛ ሪፖርት አይደለም በተጨባጭ ሁኔታውንም አያሳይም በርግጥ በትግራይ የተረጂዎች ቁጥር ከፍ ያለ ነው ምክንያቱም ያመጻው ቡድን በትኖት ነው የሄደው ይሄን ሁሉ ማህበረሰብ የራሱን ህይወት ለማትረፍ አርቆ ማሰብ አርቆ ማየት አልቻለም። በድርጅትና በድርጅት እምነት ብቻ የተከለለ በመሆኑ እንዳገር እንደማህበረሰብ ማሰብ ባለመቻሉ ከሁለት ሚሊዮን በላይ ህዝብ ተረጃው ላላ ሜዳ ላይ ነው ጥሎ ሄደው። ዞሮ ዞሮ እዳው የኢትዮጵያ ህዝብና መንግስት ነው። የመጠበቅም የመንከባከብም ኃላፊነቱ ኢትዮጵያ ላይ ነው ወደቁ በጠቅላላ የኢትዮጵያ ህዝብ ላይ።
መልካም አምባሳደር ታዬ አሁን ያነሱትን የሚከተል ጥያቄ ላንሳ። ይሄ ምናልባትም በብዙዎች ዘንድ የሚነሳ ነው። ሶ እንዳሉት እነኚህ የመገናኛ ብዙሃን የሚያቀርቡት ትክክለኛ መረጃ ካልሆነ ተደጋጋሚ ክሶችን ከፍተኛ ዕውቅና ያላቸው ዓለም አቀፍ የመገናኛ ብዙሃን ጨምሮ ከዚህ ቀደም ታይቶ በማያውቅ መልኩ በርካታ ዓለም አቀፍ መገናኛ ብዙሃን ኢትዮጵያውያን ያልሆኑም ግለሰቦችም ጭምር የኢትዮጵያን መንግስት በዜጎች ላይ በሚደርሱ ጉዳቶች ተጠያቂ የሚያደርጉ ጽሑፎችን ለንባብ ሲያደርሱ እንመለከታለን። እርግጥ ነው ይህን በመቃወም ሌሎች ኢትዮጵያውያንም ሲጽፉ አንዳንድ አፍሪካውያንም በመተቸት ጽፈዋል። ነገር ግን ለምን የሚለውን ጥያቄ እንድናነሳ ይጋብዛልና በርግጥ እርሶ እነኚህ ጽሑፎች መሰረት የሌላቸው ናቸው በአብዛኛው እውነተኛ መረጃ አይደሉም የሚሉ ከሆነ ለምንድነው በተለየ ሁኔታ የኢትዮጵያ መንግስት በሚተችና መሰረት የሌለው መረጃ እንዴት ስለ ሊቀርብ ይችላል? ምንድነው መሰረቱ?
መነሻው በርካታ እንደሚታወቀው የህዋት ቡድን ያሰበውና የተለመው ቀደም እንዳስቀመጥ ነው ባጭር ጊዜ ውስጥ ቢቻል ስልጣን መያዝ ካልሆነ ደግሞ ህዋት ወሳኝ ያልሆነባት ኢትዮጵያ ትፍረስ የሚል ብሂል ይዞ ነው የተነሳው። ይህንን አልደበቁንም አልሸሸጉንም በአደባባይ በተደጋጋሚ ነግረውናል። የነበራቸው እምነት ግን በአጭር ጊዜ ውስጥ መቆጣጠር ነው። የሚዲያ ጓደኞቻቸውን ከዚህ በፊት የሚታወቁ ወይም ደግሞ ቀውስ በሚመጣበት ጊዜ ራሳቸውን ለጥቃቅን ነገር መስጠት የሚፈልጉ በሙሉ ተሰልፈዋል። ሰዎቹ አዲስ አይደሉም እንደምናየው። ቅኝቱ በሙሉ የነበረው የናሸንፋለንን ታሪክ ለማስተጋባት ነበር። ይህ ባጭር ጊዜ ሲገለበጥ ትርከቱ ተቀይሮ ነገር ግን በሚዲያ ዙሪያ ያሰለፋቸው የኮለኳሏቸው ሰዎች በሙሉ ነው በፕሮፓጋንዳ ራሉ የተሰማሩት። በስም እየጠቀሱ ማስቀመጥ የሚቻል ይመስለኛል። አሁን ያለንበት ሁኔታ እውነትና ሐሰት ግብ ግብ የገጠሙበት ወቅት ነው ለማለት ይቻላል። በሚዲያ ዘር በኢትዮጵያ መንግስት በኩል በአንጻሩ እንደ ማህበረሰብ በህዝብ በኩል እንዲህ አይነት የፖለቲካ ህመም እንዲህ አይነት የፖለቲካ ወፈፌነት በቲፒኤልኤፍ ቡድን ይፈጸማል የሚባል ብዙ ግምትም አልነበረ። ምክንያቱም አይነት ግምት የውስጥ ጨዋታ ነው የሚል ድምዳሜ የሚጠፋው ሰው ያለ አይመስለኝም። ቀደም እንዳልኩት እኛ ከለነንበት ኢትዮጵያ ትበተን የሚባለው ህሳብ የገዝቶ ያንዳንዱን ጭንቅላት ገዝቶት ካለ ነው መስጠቃል በቲፒኤልኤፍ በኩል ይሄ ወደ እውነት የተጠጋም ይመስለኛል። ስለዚህ ትክክለኛውን ሀቅ ለማስጨበጥ በአንድ በኩል መሬት ላይ ያለውን ሁኔታ መቀየር የግድ ነው። በሌላ በኩል ደግሞ ትክክለኛውን ሁኔታ ማሳየት የተገባ ነው። ስለዚህ አስቀድሞ የተዘጋጀ የፕሮፓጋንዳ ማሽነሪና በዋነኛነት በአገር መከላከል ዙሪያ የተጠመደ መሳል መሳል ይሄድ አልቻለም። ለዚህ ነው በርካታ ትርከት በርካታ ዜና በተበዳዩ የኢትዮጵያ ህዝብ ላይ ብዙ የዘነበው ለማለት ይቻላል። አጥፊው ላይ ከማነጣጠር ይልቅ በተጎጂው ማህበረሰብ በተጎጂው ህዝብ በተጎጂው እና በመከላከል ላይ በነበረው መንግስት ላይ ያነጣጠረው ስለሆነ ምክንያቱም የተሳለ ፕሮፓጋንዳ ነበር ለሁለት አመት የተደከመበት። እንዳውም አንዳንድ ሰዎቻቸው ጥቃቱን አሁን እንደ ሪትሮስፔክት ነው ወደ ኋላ ተመልሰን ስናየው ጥቃቱ ከመፈጸሙ በፊት አንዳንድ ሰዎቻቸው ወይም ፕሮፓጋንዲስቶቻቸው እንዴት እንደወጡ ስናይ ይህንን የሚያረጋግጥ እንደሆነ ማየት የሚቻል ይመስለኛል። ስለዚህ ዝግጅት ነበር፣ ሰዎቻቸውን አሰልፈዋል። በእኛ በኩል ግን ይሄ ዝግጅት አልነበረም።
አምባሳደር ታዬ ምናልባት የመጨረሻ ላደርግም ፈልገውን ጥያቄ እርሱም የተጋሩኝ ይመስለኛል። አንድም እነኚህ መረጃዎች ትክክለኛ አይደሉም በሚል የኢትዮጵያ መንግስት የሚከላከል ከሆነ ከዚህ አንጻር በርግጥ ይሄ ሁሉ ወንጀላ መሰረተ ቢስ ከሆነ ሌሎችም የዜጎችን መብት ማስከበር ሊደርስ ከሚችል አደጋ መጠበቅም የመንግስቱ ኃላፊነት ነውና በከፊል የኢትዮጵያ መንግስት አካባቢ ያለው እውነታ እንዲታይ አለማድረጉ ችግር አይደለም።
በወቅቱ የነበረው የመላ ማህበረሰባችን ትኩረት እንደ አንድ መንግስት የሁሉም ነገር መቋጫና መጀመሪያ የሆነውን ሉዓላዊነትን ማስከበር ነው። የሀገር አንድነትን ማስጠበቅ ነው። በኃይል ባመጣ ሊከናወን ይችል የነበረውን ሰፊ የደም መፋሰስ ማቆም ነው። አንዳንዴ የውጭውን ትንታኔ እንተውና የህዋት ሰዎች እንዳሰውት በሶስት ወር ውስጥ ወደ መሃል ሀገር መተው ቢሆን ምን ይፈጠር ነበር? ይሄንን ለእያንዳንዱ ኢትዮጵያዊ መተው ይቻላል። የደም አለባ ነበር ይሆን። ስለዚህ የመከላከሉና ብሎም አጥቅቶ ማንበርከኩ እርምጃ ኢትዮጵያን በደም አለባ እንዳትጥለቀለቅ ያደረገ ኃላፊነት የተላበሰበት እርምጃ ነው። ስለዚህ ዋናው ትኩረቱ ኢትዮጵያን የማዳን ተግባር ነው። አገርን የመጠበቅ ተግባር ነበር። ኢትዮጵያ መንግስት በኢትዮጵያውያን ሚዛን መታየት ካለበት ዋናው ተግባር መመዘኛው ይሄ ይመስለኛል። እንደ ሌሎች እንደሰማናቸው አገሮች የመበተን እጣ ፈንታን አስበው አቅደው ሊያጎናጽፉን የፈለጉ ሰዎችን ማስቆም ነበር የኢትዮጵያ ተግባር። እንደ መንግስት ቀድሚያውም ትኩረቱም እሱ ነው። በርግጥ አስቀድሞ እንዳልኩት ዝግጅት ስላልነበረ በቂ የሚዲያ ኃይል ለማስገባት ሁኔታውን እንዲያስረዱ ለማድረግ የሚቻልበት ሁኔታ አልነበረም። መጀመሪያ መቀመጫህን ነው። ስለዚህ በዚህ ሚዛን ነው መሰላት ያለበት ይመስለኛል። የኢትዮጵያ መንግስት የሚከሰስም የሚወቀስም ከሆነ ኢትዮጵያን በሁለት ግሯ ባያቆማት ነበር። እንደ ኢትዮጵያውያን እንደሚገባን ከሆነ እንደምንረዳው ከሆነ በቅንነት እስካየነው ድረስ ትልቅ እርምጃ ነው። በሀገራችንም በትልቁ የኢትዮጵያ የሂስትሪ ክሮኒክል ወይም ደግሞ ትርከት ውስጥ እኔ እንዳብነት መጠቀስ ያለበት ይመስለኛል። ተጠያቂነት ካለም የኢትዮጵያ ሉዓላዊነት ቢደፈር ኖሮ ብንበታተን ኖሮ አገር ቀልብ ይለብስ ኖሮ ተጠያቂነቱ የሚመጣው ከዛ ነው ይመስለኝ።
ምናልባትም በኃላፊነቱ የኢትዮጵያን መንግስት በተባበሩት መንግስታት ድርጅት እንደሚወክል ከፍተኛ ዲፕሎማት ብቻ ሳይሆን እንደ ዜጋ የሚታይ ጥያቄ ላንሳለሁ። በኢትዮጵያ ውስጥ ብዙ አሳሳቢ ነገሮች ያሉበት ሁኔታ ላይ ነው ያለነው። በሰሜን ኢትዮጵያ ከተካሄደው ግጭትና የተከተሉት ሁኔታዎች የረሃብ አደጋ ማንዣበብ ሚሊዮኖች ለከፋ ሁኔታ እንዳይጋለጡ ቀደም ብለን በተመለከትናቸው ጥያቄዎች ውስጥ ያነሳናቸው፣ በሱዳን የድንበር ግጭት ምናልባትም ወደ ከፋ ሁኔታ እንዳያመራ ስጋት የፈጠረበት ሁኔታ አለ። በአገሪቱ የተለያዩ አካባቢዎች ግጭቶች ንጹሐን ዜጎች ሕይወታቸውን አጥተዋል። በርካቶች ይህን ለማስቆም የተሞከሩ ሁኔታዎች ወይም ድርጊት የሚበቃውን ያህል አልረዱም ሲሉ ይተቻሉ። ከትችቶቹና ከክሶቹ ባሻገር ኢትዮጵያ ወደ ሰላማዊ ሁኔታ እንድትመለስ እነኛ ያበቡ አደጋዎች እንዲቀለበሱ ምን ያህል ተስፋ አለዎት? እንደ ዜጋ እነኚህ ሁኔታዎች እንዴት ይመለከታሉ?
እጅግ በጣም ጥሩ ጥያቄ ነው። ለረጅም ጊዜ በተለያዩ ደረጃዎች እንደ ዲፕሎማትም እንዲሁም እንደ ዜጋ በተለያዩ ደረጃዎች ተሳትፎ አድርጌያለሁ። አዲስ ለውጥ በሚመጣበት ጊዜ ምን ጊዜም አዲሱ አስተሳሰብ አሮጌውን ገፍቶ እግር ለመትከል የሚደረግ የሐሳብ ግብግብ ቢሆን ጥሩ ነበር። ነገር ግን የሐሳብ ግብግብ ብቻ ሳይሆን አዲሱን ስርዓት ለመትከል በኢትዮጵያ የፖለቲካ ታሪክ ውስጥ የሚደረጉ እንቅስቃሴዎች ሁሉ ነውጥን፣ አመጽን የተላበሱ ናቸው። በአጭር ዘመን ታሪክ ይህንን ማየት የሚቻል ይመስለኛል። አሁን የምናየው ኢትዮጵያ አዲስ ለውጥ ያስፈልጋት ነው። እንግዲህ እንደ መንግስት ሰራተኝነት እንደ ድርጅት ሳይሆን እንደ ብሔር ሳይሆን እንደ መንደር ሳይሆን እንደ ክፍለ ሀገር ሳይሆን ማውራው እንደ ኢትዮጵያ ሀገር አዲስ ለውጥ ያስፈልጋት ነበር። ይህ ለውጥ ደግሞ ምን እንዳልኩት አሮጌው አስተሳሰብ ከነ ዝብትልትሉ ከነ እንደምታው ከነ አስተሳሰቡ እስኪወገድ ድረስ ወይም ደግሞ አዲሱ ተወልዶ እግር እስኪተክል ድረስ የነበረው ምጥ የታለፈ ይመስለኛል። ምጡ ታለፈ። ማረጋገጫው አሁን ያለንበት ሁኔታ ነው። አዲሱ አስተሳሰብ እንዳይወለድ ያልተገመደ ተንኮል አልነበረም። ያልተሸረበ ሴራ አልነበረም። በፖለቲካ ሐሳብ የሚመጣ ቅድም እንዳሉት በዘውግ ሐሳብ የሚመጣ በእቡይነት የሚመጣ ማለትም ኢንቨንሲብል ከመሆን በእብሪት የሚመጣ ያ ምጥ ታልፏል። እንደኔ እይታ አሁን የተወለደው
እንዲያድ ሳይሆን እንዲቀነጭር የሚፈልጉ ደግሞ በርካቶች ናቸው። መነሻቸው ፖለቲካዊ መነሻ ነው። ነበርተኛው አስተሳሰብ ቀደም እንዳልኩት እየተንከባለሉ የሚመጡ ችግሮች እንደሚኖሩ መገመት ይሄ ትልቅ አብነት አይተናል። ይሄንን ችግር የኢትዮጵያ ሕዝብ የኢትዮጵያ መንግስት ተቋቁሞ አልፎታል። 200 ሺህ ሰራዊት ያሰለፈ ያመጻይል ነበር በታሪክ እኮ የለም። ከየት እንዴት ቢሰላ እንደሆነ እሱን ለተመራማሪዎች መጥቶ ምክንያቱም ያለፈ ታሪክ ስለሆነ ይሄንን መቋቋም የቻለ ህብረተሰብ በኢትዮጵያ ቀጣይነት በኢትዮጵያ ህይወት የሚያምር ጠንካራ ማህበረሰብ አለን ማለት ነው። ስለዚህ እኔ በአገሬ እኔ በኢትዮጵያ ህዝብ የኢትዮጵያ ገናናነትን በሚያምኑ መሪዎች እምነት አለኝ አሳልፈው የሚሰጡ አይመስልም። እነዚህ ትውልድ ብቻም ሳይሆን ለሚቀጥለው የስጋት ትንታኔውን መስራት ይችላል። ነገር ግን በየደረጃው የሚያጋጥሙን ችግሮች ቀደም እንደተጠቀስኩት አንድ አራት የሚሆኑ ከፍተኛ ፈተናዎች ነው በብሔራዊ ማንነታችንና በሉዓላዊነታችን ላይ የተጋረጡት። በጥበብ በእውቀት ያለንን እምቅ ኃይል ምንድነው ያለን ህዝብ አለ፣ አገሩን ለመጠበቅ በቂ ስነ ልቦና ያለው ዜጋ አለ፣ የመከላከል ፍላጎትና ተነሳሽነት ያለው ተቋም አለ፣ መንግስት አለ። ስለዚህ ይሄንን እምቅ ሀብት ፓወርን ሊቨሬጅ ለማድረግ ወይም ደግሞ ፓኬጅን ለመቀየስ አመቺ ሁኔታዎች አሉ እና ይሄን ስንመዝነው የኢትዮጵያ ተስፋ ከፍ ያለ ተመራጭነታችን የማይቀር ነው። የአካባቢ ካስማ መሆናችን የማይቀር ነው። ምክንያቱም ብዙ ሰፊ ህዝብ ያለን ወደፊትም ራዕይ ያለን ይሄንን እንዳንድ ታሪካዊ እንቅፋት የፖለቲካ እንቅፋት ማስላት ያለብን ይመስለኛል። ምክንያቱም እኛ ለሚቀጥለው ትውልድ የምናወርሰው አገር መኖር አለበት። ጥንካሬያችንም የሚለካው ራዕያችንም የሚለካው በዚህ ልኬታ ነው ለማለት ነው። የተስፋ ሰው ነኝ። ሆፕ ኢዝ አላይቭ ነው። ተስፋ ሁልጊዜም ህይወት አለው። ይሄ ደግሞ ኢትዮጵያዊ ሐሳብ ይመስለኛል። ብርቱ ሐሳብም ነው ብዬም አምናለሁ።
በርግጥ በመንግስቱም በአገሩም ላይ ትልቅ ተስፋ እንዳለት ነው የገለጹልን አምባሳደር ታዬ አጽቀሥላሴ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ። የመንግስቱ ከፍተኛ ባለስልጣናትም አጣዳፊ ምላሽ የሚጠይቁ ጥያቄዎች ሲነሱ ምላሽ ለመስጠት እንደሚፈቅዱ ተስፋ አድርጋለሁ። ለሰፊ ማብራሪያው ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። አመሰግናለሁ።
አድማጮች፣ ቃለ ምልልሱ አላበቃም። የመጨረሻው ክፍል በሌላ ፕሮግራም ይቀርባል። ሙሉ ቃለ ምልልሳቸውን በድረ ገጻችንና በማህበራዊ ሚዲያ ገጾቻችን እናኖራለን። ለአሁኑ እንግዳችንን አምባሳደር ታዬ አጽቀሥላሴን ለጊዜያቸው እናመሰግናለን።
ለጥያቄዎ መልስ በኢትዮጵያ ውስጥ የሚፈጸሙ የሰብአዊ መብቶች ጥሰቶችና በተለይ በትግራይ ክልል ያለው የሰብአዊ ሁኔታ አያያዝ ምን ይመስላል? ትክክለኛ ገጽታውን የሚያሳይ ሪፖርት ለህዝብ ይፋ ማድረግ የሚቻለው እንዴት ነው? በሚሉ መነሻ ጥያቄዎች የሶስት አገር አቀፍና ዓለም አቀፍ ድርጅት ኃላፊና አጥኚዎችን ለጥያቄው መስ ጋብዘናል። እንግዶቻችን ከኢትዮጵያ ሰብአዊ መብት ኮሚሽን፣ ከኢትዮጵያ ሰብአዊ መብቶች ጉባኤና ከአምነስቲ ኢንተርናሽናል ናቸው። እናንተም በጥያቄ ተሳተፉ። ለጥያቄዎቻችሁ 202-205-9942 በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። 202-251-3505 ለዋትስአፕ ብቻ። horn@unews.com በኢሜል @unews.amharic በፌስቡክ #unews.amharic የትዊተር ገጻችንን በመጠቀም ጥያቄዎቻችሁን እስከ ሐሙስ የካቲት 11 2013 ዓ.ም ምህረት በድምጽ ወይም በጽሑፍ ላኩልን። የአሜሪካ ድምጽ
አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም بنایستات ویوی عیارت تلایی میترال فو پروگرامات چن زیلی عبکا یه پروگرام استواباری نوگوتو تامرینو بمرلا بلدرگو چات چن سم لزاری مشکیم سناب بکاچو عرانی سساینی تطلو یه تگرینیا پروگرامی کربل بنیا با کل سلام دهنا درو نگستن نگتنان بنانا قویون